ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 25 2015 ዓመተ ምህረት ዝግጅታችን ጀመረ።
በዓለም ዙሪያ ከፍተኛ ቀውስ እየፈጠረ ለሚገኘው የአየር ንብረት ለውጥ እንደመላ የተቀመጠው ካርቦን ክሬዲት ምንድነው?
ተስፋ አለ ብዬ ማነሳው ነገር ምንድነው? እሱ በእያመቱ ይሄ የካርቦን ክሬዲት ግዢና ሽያጭ እየጨመረ ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው።
በኢትዮጵያ የስነ ህዝብ ጤናና አካባቢ ጥበቃ የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑትን አቶ አበባዮ ካሳይን ነው የሰማችሁት። ስለ ካርቦን ክሬዲት ምንነት፣ ጠቀሜታና ጉዳት በሰፊው ያብራሩልናል።
ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ምንድነው የሁለትዮሽ አከፋፈል ነበር በአለም ላይ የነበረው ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልቲዮሽ ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል።
አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያን ነው የሰማችሁት። ሩሲያና ምዕራቡ ዓለም ከአፍሪካ ጋር ያላቸውን ግንኙነት ዳግም ለማጠናከር የሚያደርጉት እሽቅድድም አህጉሩን ዳግም ወደ ቀዝቃዛው ጦርነት እየመለሰ ይሆን ወይ ከሚለው ሰፋ ያለ ትንታኔ የተቀነጨበ ነው።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዛሬ እለቱ እሁድ ህዳር 25 2015 ዓመተ ምህረት ነው። በሁለት ሳምንት አንዴ ያዘጋጀን ወደ እናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብርሃን ኃይሉም በቅንብሩ አብራን ትቆያለች። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። 65 ከመቶ የሚሆኑ የትግራይ ኃይል ተዋጊዎች ከጦር ግንባር መገለላቸው ተገለጸ። የትግራይ ኃይሎች ዋና አዛዥ ጄኔራል ታደሰ ወረደ 65 ከመቶ የሚሆነው የትግራይ ኃይል ከግንባር መገለሉን የገለጹ ሲሆን፣ ይሁን እንጂ አሁንም ድረስ በአካባቢው ሰላምን የማይሹ ኃይሎች አሉ በማለት ኃይላቸው ይሄ ስጋት እስካልተቀረፈ ድረስ ሙሉ ለሙሉ ትጥቁን እንደማይፈታ ተናግረዋል። እነዚህ ኃይሎች ከባባድ መሳሪያዎችን በመውሰድ ወደ አንድ አካባቢ ያከማቹ ነው ያሉት ጄኔራሉ፣ በአሁን ሰዓት በቦታው ምንም አይነት ዓለም አቀፍ ታዛቢዎችና ተከታታዮች የሉም ሲሉም አክለዋል። በሁለት ዓመቱ ጦርነት ቁጥሩ የማይታወቅ ሰው የሞተ ሲሆን፣ በትግራይ እርዳታን መልሶ ተደራሽ ማድረግ በደቡብ አፍሪካ የተካሄደው ስምምነት ቁልፍ ጉዳይ ነበር። ክልሉ ላለፈው ሁለት ዓመት ከዓለም ጋር ተቆራርጦ የቆየ ሲሆን ከፍተኛ የሆነ የመድኃኒት እጥረት፣ የተገደበ የኤሌክትሪክ አቅርቦትና እንዲሁም የባንክና የመገናኛ አገልግሎት ተደራሽነት ተግዳሮት አለበት። የትግራይ ባለስልጣናት ማዕከላዊ መንግስቱን ሲቃወሙ ከቆዩ ከወራት በኋላ እንደ አውሮፓውያን አቆጣጠር በ2020 ነበር የኢትዮጵያ ጠቅላይ ሚኒስትር ይሄ ኃይል የሀገሪቱን መከላከያ ካምፕ ላይ ጥቃት ፈጽሟል ሲሉ ወታደሮቻቸውን የላኩት። ኢራን ከእስራኤል የስለላ ተቋም ሞሳድ ጋር ተባብረዋል ያለቻቸውን አራት ሰዎች ገደለች። የኢራን እስላማዊ ሪፐብሊክ የዘመናት ጠላቱ የሆነችው እስራኤልን በግዛቴ ላይ ምስጢራዊ ተልእኮዎችን ትፈጽማለች በማለት ስትከስ ቆይታለች። በጎርጎሮሲያኑ 1979 ከተካሄደው የእስልምና አብዮት በኋላ ለመጀመሪያ ጊዜ ሀገሪቱን እየናጣት የሚገኘው ጸረ መንግስት እንቅስቃሴ ጋር ተያይዞ ኢራን፣ እስራኤልና ምዕራባዊ የደህንነት ተቋማት በሀገሬ ላይ የእርስ በርስ ጦርነት እንዲኖሩ እየሰሩ ነው ስትል ከሳለች። በኢራን መንግስት የሚተዳደር መገናኛ ብዙሃን ረቡዕ ዕለት ከጽዮናዊ መንግስትና ደህንነት አገልግሎት ጋር በመተባበርና በጠለፋ ወንጀል የተከሰሱ አራት ግለሰቦች ላይ የሞት ፍርድ መበየኑን ዘግቧል። መህር የተሰኘ የዜና ጣቢያ ሌሎች ሶስት ሰዎች ደግሞ የሀገር ውስጥ ደህንነትን የሚቃረን ድርጊት በመፈጸም የጠለፋ ሂደትን በማገዝና ህገወጥ መሳሪያ ይዞ በመገኘት ወንጀል ከአምስት ዓመት እስከ 10 ዓመት የሚደርስ እስራት እንደተፈረደባቸው ዘግቧል። የታስኒም ዜና ጣቢያ በበኩሉ እስረኞቹ ባለፈው አመት ሰኔ ወር ላይ አሁን እየተካሄደ ያለው ዓለም ረጋጋት ሳይከሰት በፊት ባቢዮታዊ ዘቡና በደህንነት ሚኒስቴር መሐከል በተካሄደ ትብብር መያዛቸውን ዘግቧል። አድማጮች ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያውያን በዩክሬን ጦርነት ላይ ህዝባዊ ድጋፋቸውን ቀንሰዋል ሲል የብሪታንያ መከላከያ ሚኒስቴር አስታወቀ። የብሪታንያ መከላከያ ሚኒስቴር በቅርቡ በተካሄደ የህዝብ አስተያየት ስብሰባ ሩሲያ በዩክሬን የምታካሄደው ጦርነት ህዝባዊ ድጋፋ እየወደቀ ነው ብሏል። የብሪታንያ ደህንነት ውጥረት ባደረገው መግለጫ ከሩሲያ ገለልተኛ መገናኛ ብዙሃን አገኘሁት ባለው መረጃ መሰረት 55 ከመቶ የሚሆኑ ሩሲያውያን የሰላም ድርድር እንደሚመርጡ ያስታወቀ ሲሆን 25 ከመቶ የሚሆኑት ብቻ ጦርነቱ እንዲቀጥል እንደሚደግፉም ገልጿል። ባለፈው አመት በጎርጎሮሳውያኑ ሚያዝያ 2022 80 ከመቶ የሚሆኑ ሩሲያውያን ጦርነቱን ይደግፉ እንደነበረ ሪፖርቱ አክሎ ጠቁሟል። ሚኒስቴር መስሪያ ቤቱ በሚቀጥሉት በርካታ ወራት ሩሲያ ትልቅ የጦር ሜዳ ስኬቶችን ስለማታገኝ ክሬምሊን የህዝብ ድጋፍ እንዳገኘ መቆየት ይከብደዋል ብሏል። በሌላ በኩል ደግሞ የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ የሩሲያ የባህር ወለድ ዘይት በበርሜል $60 ዋጋ ብቻ እየተሸጠ መሆኑ የሩሲያ ምጣኔ ሀብት ላይ ጫና ለማሳደር በቂ አይደለም ብለዋል። በመጨረሻም አይኤስ የሽብር ቡድን አፍጋኒስታን ውስጥ በፓኪስታን ከፍተኛ ዲፕሎማት ላይ ጥቃት አደረሰ። ዩናይትድ ስቴትስ ታሊባን ፓኪስታን ውስጥ የሽብርተኛ ቡድኖችን በመዋጋት በኩል ተገቢውን ስራ እየሰራች አይደለም በሚል ስጋቷን እየገለጸች ባለችበት በአሁኑ ሰዓት ቅዳሜ ዕለት አፍጋኒስታን ውስጥ ለተገደሉት ፓኪስታናዊ ዲፕሎማት የግድያ ሙከራ ኃላፊነቱን እንደሚወስድ እስላማዊ መንግስት በመባል የሚታወቀው የሽብር ቡድን ገልጿል። የአፍጋኒስታን ባለስልጣናት የፓኪስታኑ ቆንስላ ኡበይድ ኡርህማን ኒዛማ ማኒ ካቡል በሚገኘው ኤምባሲያቸው ቅጥር ግቢ ውስጥ የተለመደ የከሰዓት የእግር ጉዟቸውን ሲያደርጉ ሳሉ በአቅራቢያው ካለ ህንጻ ላይ ተኩስ እንደተከፈተባቸው አስታውቋል። ይህን ተከትሎም እሳቸው ምንም ሳይደርስባቸው ቢያመልጡም የደህንነት ጠባቂያቸው ግን ደረቱና እግሮቹን በጥይት መመታቱ ታውቋል። እሁድ ዕለት የፓኪስታን የውጭ ጉዳይ ሚኒስትር ከታሊባን ባለስልጣናት ጋር የአይኤስአይኤስ ኬ ያልተሳካ የግድያ ሙከራን በተመለከተ በገለልተኝነትና በመመካከር ለማጣራት እየሞከረ እንደሚገኝ አስታውቋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። አዘጋጅቼ ያቀረብኩላችሁ ኤደን ገረመው ነበርኩ። ከቀሪ መሰናዶች ጋር ታምሹ ዘንድ እጋብዛለሁ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 25 2015 ዓመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
እዚህ በሚንገኝበት ዩናይትድ ስቴትስ እንግዲህ ቀዝቃዛ ወራቶች ላይ ነው የምንገኘው። ወደ ውጪ ለመውጣት ሙቀት በሚሰጡ ልብሶችና ካፖርቶች መሸፋፈን ግድ ይላል። ዳሬ አንተና ቅዝቃዜ እንዴት ናችሁ?
እኛ ጋር እንግዲህ እኔ ወጣት ስለሆንኩ ይመስለኛል ትንሽ ብዙ ማይወርደኝም ስቀልድ ነው። ለማንኛውም የለበስኩትን ልብስ ብታይ ይሄን ቀልድ ባላልኩ ነበር በጣም ነው ይወርደው።
ለከና እኔም ቅዝቃዜ ካለመውደዴ ጋር ተደምሮ ነው መሰለኝ የክረምት ወራት ሁሌም ይከብደኛል። ግን ደግሞ ይህ ቅዝቃዜ የተባባሰ እንደሚሄድ ነው ጥናቶች የሚያሳዩት። ለምሳሌ ብናነሳ የአሪዞና ዩኒቨርሲቲ ባካሄደው ጥናት በአየር ንብረት ለውጥ ምክንያት የውቅያኖስ ዝውውር መጠን በመቀነሱ በዩናይትድ ስቴትስ ቅዝቃዜው የበለጠ ከባድ ሊሆን እንደሚችል ተንብዋል።
በአየር ንብረት ለውጥ ሳቢያ በዓለም ዙሪያ የሚደርሱ ከባባድ የአየር ሁኔታዎች ከጊዜ ወደ ጊዜ እየተባባሱ መሄድ ከጀመሩ ቆዩ። በዋናነት ተጽዕኖ እየደረሰባቸው ያሉት ግን የአፍሪካ አገራት ናቸው።
ልክ ብለሃል ደሬ። በተለይ ደግሞ በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ እንዲሁም የረሃብ አደጋ ተጋርጧል። በምዕራብና ደቡብ አፍሪካም ቢሆን እንደ ጎርፍ የመሳሰሉ የተፈጥሮ አደጋዎች በብዛት ይከሰታሉ። የምሽቱ የመጀመሪያ መሰናዷችን ታዲያ አፍሪካን ከዚህ ቀውስ ሊታደግ ይችላል ተብሎ እንደ መፍትሄ ከተቀመጡ ጉዳዮች መካከል አንዱን የሚዳስ ይሆናል።
ከሁለት ሳምንታት በፊት በሰሜን አፍሪካ አገር ግብጽ ተካሂዶ በተጠናቀቀው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ ከተነሱ ቁልፍ አጀንዳዎች መካከል አንዱ ካርቦን ክሬዲት ነው። የአፍሪካ አገራትን ተጠቃሚ ያደርጋል የተባለው ይህ የካርቦን ገበያ ምንድነው? የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖዎች ለመቋቋምና ለመላመድ የሚያስችለውስ እንዴት ነው የሚለውን ጥያቄ ለመመለስ ሊሊ አንድ እንግዳ ጋብዘሻል። እንግዳሽ አቶ አበባዮ ካሳይ በስነ ህዝብ ጤናና አካባቢ ጥበቃ ኮንሶርቲየም የስምጥ ሸለቆ አስተባባሪ ናቸው። ከሳቸው ጋር ወዳደረግሽው ቆይታ እንለፍ።
ባለም አቀፍ ደረጃ ከሚካሄደው የአየር ንብረት ለውጥ 27ኛው ጉባኤ ላይ ከተነሱ ቁልፍ ጉዳዮች አንዱ ካርበን ክሬዲት የምንለው ነውና በተለይ ለአፍሪካ ሀገራት ትልቅ ጥቅም እንደሚኖረው እየተነገረ ስለሆነ እስኪ መጀመሪያ ካርበን ክሬዲት ስንል ምን ማለታችን ነው?
እንግዲህ ካርቦን ክሬዲት ማለት የአየር ንብረት ለውጥን የምንቀንስበት ወይም የግሪን ሃውስ ጋስ ኢሚሽንን የምንቀንስበት አንዱ መንገድ ሲሆን ትርጓሜውም እየተከናወኑ ባሉ የካርቦን ልቀትን በሚቀንሱና በሚያስወግዱ የተለያዩ ፕሮጀክቶች ከከባቢ አየር ላይ ለምናስወግደው ካርቦን ዳይኦክሳይድ እና ለምንቀንሰው እያንዳንዱ ቶን ካርቦን ዳይኦክሳይድ ሰርቲፊኬት እንዲሰጠን የሚያደርግ ሲስተም ወይም መሳሪያ ነው። በሌላ አነጋገር ብዙ የካርበን ልቀት ያላቸው ካምፓኒዎች ወይም ሀገራት፣ በተለይ የሚያድጉት ሀገራት የካርበን ልቀታቸውን ለማመጣጠን የካርበን ልቀትን የሚያስወግዱ እና የሚቀንሱ ፕሮጀክቶችን ከሚሰሩት ታዳጊ ሀገራት የሚገዙት የካርበን ክሬዲት ነው። እንዲሁም ታዳጊ ሀገራት ካርበን ክሬዲት በመሸጥ ገቢ በማግኘት ኢኮኖሚያቸውን የሚገነቡበት እና የካርቦን ልቀትን የምናመጣጥንበት መሳሪያ ነው።
የአፍሪካ ሀገራት ወደ አካባቢ አየር የሚለቁት የተፈጥሮ ጋዝ መጠን በጣም ዝቅተኛ ሆኖ ሳለ በአየር ንብረት ቀውስ እየተጠቁ ያሉት ሀገራት እንደ አፍሪካ ሀገራት ያሉት ናቸው እና ምንድን ነው ለእነዚህ ሀገራት የሚኖረው ጥቅም? በተለይ
ታዳጊ ሀገራት ብዛትም ቢኖራቸው ከህዝብ ብዛት፣ ነገር ግን ከኢኮኖሚያቸው አንጻር ይህንን የአየር ንብረት ለውጥ ለመቋቋም ውሱን የሆነ አቅም ያላቸው። ትልቁ ነገር ካርቦን ክሬዲት የሚነሳው ነገር አንድ ካምፓኒ ወይም አንድ ሀገር፣ ባደገ ሀገር ላይ ያለ ሀገር በካምፓኒው ልቀት ጋር በተያያዘ በታዳጊ ሀገር ላይ ምን ያህል ኢንቨስት አድርጎ ካርቦን ሲኩስትሬት አድርጓል ወይም ሪሙቭ አድርጓል የሚለው የሚታይበት ሁኔታ ነው ያለው እና ለአፍሪካ ሀገራት መልካም አጋጣሚዎችን የሚያመጣበት አጋጣሚ አለ። ይህም የሚሆነው እንግዲህ ካርቦን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው የኢሚሽን ሪሙቫል ወይም ሲኩስትሬሽን ካርቦን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችንም ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው ከኢሚሽን ሪሙቫል ወይም ሲኩስትሬሽን ጋር በተያያዘ አንደኛው ፎረስትሪ እና ላንድ ዩዝ ከደን ጥበቃ እና ከመሬት አስተዳደር ጋር በተያያዘ ትልቅ ፖቴንሻል አለ። ምናልባት ጅምር ፕሮጀክቶችም ብዙ አፍሪካ ሀገራት ላይ ያለው ምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽን እና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ከሬድ ፕላስ ጋር በተያያዘ ምናልባት የደን መጨፍጨፍን በመቀነስ የሚመጣ ሲኩስትሬሽን ነው። ሌላው ብዝሃ ሕይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነ ምህዳርን እንዲያገግም የማድረግ ሁኔታ ነው። ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል። በቴክኖሎጂ በመታገዝ ካርቦን ዳይኦክሳይድን ከአትሞስፌር ውስጥ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርቦን ዳይኦክሳይድ ልቀት እንዳይኖር ማድረግ እና መቀነስ። ይሄኛውም ደግሞ ከምን ጋር እያያዛል? ሪኒውብል ኢነርጂ እና ኢንፍራስትራክቸር። ሁለተኛው ደግሞ ቀጥታ ካርቦን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ ግሪንሃውስ ጋስ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርቦን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው። ሌላው ደግሞ ከእንስሳት ሀብት ጋር በተያያዘ የሚሰሩ ስራዎች አሉ። ለምሳሌ ባዮጋስ የመሳሰሉትን በመስራት ልቀት እንዳይኖር የማድረግ ሁኔታ ነው። ስለዚህ ከዚህ ጋር በተያያዘ አፍሪካ ትልቅ ፖቴንሻል አላት።
እዚህ ጋር እንግዲህ በተለይ አፍሪካ ውስጥ ብለን ስናነሳ በዋናነት ተጠቂ የሆኑት አርብቶ አደሮች ገበሬዎች ናቸው። እና ይሄንን ካርበት ክሬዲት ስናነሳ ለነዚህ በቀጥታ ተጠቂ ለሆኑ ሰዎች ምንድነው የሚጠቅማቸው? እነሱ ጋር ደርሶ የነሱን ህይወት መቀየር የሚችለው እንዴት ነው?
እሺ እንግዲህ እናልባት ከዚህ በፊት በኢትዮጵያ ደረጃ ወይም እንደ አፍሪካ ደረጃ የመጀመሪያ የሚባለው የካርበን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ሁምቦ ካርበን ፕሮጀክት የሚባል አለ እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ ኮስተም ሪሃቢሊቴሽን በምንለው ፕሮግራሞች ኢትዮጵያ ውስጥም አሁን ከፍተኛ የሆነ ግሪን ሌጋሲ ወይም አረንጓዴ አሻራ ፕሮግራም አማካኝነት በየአመቱ በቢሊዮን የሚቆጠር ችግኝ እየተተከለ እንዳለ ይታወቃል እና ከዚህም ጋር በተያያዘ ብዙ ስራዎችን መስራት ይቻላል።
ምናልባት እዚህ ጋር አንድ ጥያቄ ላንሳና አንዳንድ የአካባቢ ጥበቃ አቀንቃኞች ይህንን ተቃውመው ድምጻቸውን የሚያሰሙ አሉ። የሚሉት ምንድን ነው? በዋናነት የአየር ንብረት ቀውስን እየፈጠሩ ያሉ የከባቢ አየሮች ልቀትን እንዲቀንስ አያደርግም፣ በረጅም ርቀት ልናመጣ የምንፈልገውን የአየር ንብረት ቀውስ አያስቀርም፣ ለሀገራት የሚመጣው መዋለ ንዋይም በእርግጥ ለአካባቢ ጥበቃ የሚውሉ ፕሮጀክት ላይ ገንዘቡ ይውላል ወይ የሚለውንም አያረጋግጥም ብለው ይከራከራሉ። እና ምናልባት እርስዎ እዚህ ላይ ሀሳብ አሉት?
አዎ፣ ሀሳቡን ተወሰነ መልኩ ወይም በከፊል እጋራዋለሁ። ምንድን ነው እሱ? ትልቁ ነገር እንግዲህ የአየር ንብረትን ለውጥን ለመቀነስ ቢሆን ያደጉ ሀገራት ወይም ብዙ የካርበን ዳይኦክሳይድ ልቀት ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙቭ ቢያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ። ነገር ግን አሁን እዛ ያላቸውን ልቀት ሳይቀንሱ በታዳጊ ሀገራት ጋር ኢንቨስት የማድረጉ ሁኔታ በተባለው መልኩ በ2050 ግሪንሃውስ ጋስ ኢሚሽን ኒውትራል ለማድረግ ከተያዘው አምቢሽየስ የሆነ ጎል አለ። እንግዲህ ያንን ነገር ከግብ ላናደርስ እንችላለን። በተጨማሪም ደግሞ ምናልባት የተለያዩ ፕሮሰሶች አሉት። ይሄ የካርበን ክሬዲት ብዙ አይነት ስታንዳርዶችን ኳሊቲዎች ያነሳል። ከዛ ጋር በተያያዘ ችግሮች ሊኖሩ ይችላሉ። ለምን በበቂ ሁኔታ አመርቂ ላይሆን ይችላል። ቢሆንም ምናልባት በፖለቲካ ተጽዕኖ እና በመሳሰሉት ሁኔታ ቃል በገቡት መሰረት ለክላይመት ቼንጅ በቂውን ድጋፍ አያደርጉም። ምናልባት አሜሪካን ጨምሮ ብዙ ሀገራት ባሉት መሰረት ይህን የካርበን ዳይኦክሳይድ ልቀት እና ለታዳጊ ሀገራት የካርበን ክሬዲት ሽያጭ ወይም ግዢ የማድረጉ በተፈለገው መልኩ አለ። ነገር ግን እስኪ ተስፋ አለ ብዬ ማነሳው ነገር ምንድን ነው? እሱ በየአመቱ ይሄ የካርበን ክሬዲት ግዢና ሽያጭ እየጨመረ ነው ያለው እና ያሉ ቻንሶችን ኦፖርቹኒቲዎችን መጠቀም ነው። ሁለተኛ ላይ ላነሳሽው ጥያቄ ምናልባት እንግዲህ የሀገራችንን ሁኔታ ብናነሳ የተለያዩ ማህበረሰቦች አሉ። በተባለው መልኩ በተባለለት ዓላማ ያለመዋል ሁኔታ ምናልባት አጠያቂ ነገር ሊሆን ይችላል። ነገር ግን ሀገራት ስምምነት ከካምፓኒዎች ወይም ይህን ክሬዲቱን ከሚገዙ ካምፓኒዎች ጋር ግልጽ የሆነ ስምምነት ያደርጋሉ። ለምሳሌ ኢትዮጵያ ውስጥ አንድ ጥብቅ ደን በማህበር የሚጠበቅ ከሆነ ለማህበረሰቡ የሚደርስ የራሱ ሼር አለው፣ ለመንግስት የሚደርስ ሼር አለው። ስለዚህ ተግባራዊ ይሆናል አይሆንም የሚለው ነገር እንግዲህ ያን ያህል አጠራጣሪ ነው ብዬ አላስብም። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው ትልቁ ነገር። ምንድን ነው እሱ? የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ፣ አሁን ለምሳሌ በኢኮሲስተም ሪሃብሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለስ ጋር በተያያዘ ምርትና ምርታማነት ይጨምራል። ሌላው ደግሞ እየጠፉ ያሉ ብዝሃ ህይወቶች ይመለሳሉ፣ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኪሪቲ ጋር በተያያዘ ትልቅ ጉልህ አስተዋጽኦ ያደርጋል። ለምን? በፉድ ሴኪሪቲ ሀገራችንም ችግር ውስጥ ስላለች ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል። ድህነትን ከመቀነሻ አንጻርም በቀጥታ የሚገናኝ ነው። ስለዚህ ምናልባት ዳር ቆሞ ይሄ ነገር አያስፈልግም እንደዚህ አይነት ሳይድ ኢፌክት ካለው ብሎ ከማንሳት ያሉ ኦፖርቹኒቲዎችን በመጠቀም ለሀገራችን ወይም ለአፍሪካ የሚያመጣውን በጎ ነገር መጠቀም የተሻለ ይመስለኛል።
እንግዲህ ከዚህ በፊት 26 የአየር ንብረት ጉባኤዎች ተካሂደዋል። 27ኛውን በቅርቡ ተጠናቋል። በእነዚህ ስብሰባዎች ውስጥ ውጤታማ በተለይ ደግሞ ለገበሬዎች ቀደም እንዳልነው ለአርብቶ አደሮች በአየር ንብረት ለውጥ ቀውስ ቀጥተኛ ተጠቂ ለሆኑ ማህበረሰቦች ምን ተጨባጭ ውጤቶች ታይተዋል? ውጤታማ እንዲሆኑስ እነዚህ ስብሰባዎች ከንግግርና ከስብሰባ ያለፈ መሬት የወረዱ ውጤቶችን ለማየትስ ምን መደረግ አለበት?
ብዙ ጊዜ ለዚህ አይነት ዓለም አቀፍ ኮንፈረንሶች ከተደረጉ በኋላ በተባለው መልኩ ተግባራዊነታቸው ያን ያህል አይደለም። ከዚህ ከ27ኛው ኮፕ ዓለም አቀፍ ኮንፈረንስ ጋር በተያያዘ ቀደም ብዬ እንደተናገርኩት በተለይ ይሄ የካርበን ክሬዲት ጉዳይ አንዱ በአጽንኦት የተነሳ ጉዳይ እና ሀገራት እና እንደውም አጽንኦት የተሰጠው ሀገራት እና ካምፓኒዎች በገቡት ቃል መሰረት ወደ መሬት የሚወርድ ተግባር በበቂ ሁኔታ እስከ ዛሬ ድረስ ስላልፈጸሙ አሁን መፈጸም እንዳለባቸው ዋነኛና አጽንኦት የተሰጠበት ጉዳይ ነው። ለምሳሌ በፓሪስ አግሪመንት የተደረጉ ስምምነቶችን ተግባራዊ ለማድረግ ሱፐርቫይዘሪ ኮሚቴ በበቂ ሁኔታ ስራውን አልሰራም እውነት ለመናገር። ነገር ግን አሁን የሱፐርቫይዘሪ ኮሚቴውንም ጨምሮ በካርበን ክሬዲት ወይም በአየር ንብረትን ከመቀነስ አንጻር ብዙ ስራዎች መሰራት እንዳለባቸው በአጥኖት ተነስቷል እና አለማችንም እየደረሰ ካለው የተለያየ ተጽዕኖ አለም አቀፍ ተጽዕኖ የአየር ንብረት ለውጡ ከፍቶ እየመጣ ስላለ ከዚህም በፊት ምናልባት ያን ያህል ከፍተኛ ደረጃ ያልተጠቁ ሀገራት በአውሮፓ ውስጥ ሊሆን ይችላል፣ አሜሪካ፣ በአፍሪካ ሀገራት እና በመላ ኢትዮጵያ በጣም በከፋ ሁኔታ የአየር ንብረት ለውጥ በዚህ በ2022 ዓመተ ምህረት ከፍተኛ የሆነ ጉዳት እያስከተለ ስላለ ምናልባት እንግዲህ ይሄ እየተፈጠረ ያለው ሁኔታ አስገዳጅ ሁኔታዎችን ፈጥሮ የበለጠ ሀገራት ስራ ላይ እንዲሰማሩ ያደርጋል የሚል ትልቅ ግምት አለኝ። አንደኛው። ሁለተኛው ምናልባት ኮፕ 27 ላይ አቅጣጫም ተቀምጦ ሀገራት እና ካምፓኒዎች በከፍተኛ ሁኔታ ከዚህ ተግባር ላይ እንዲሰማሩ እና ለችግሩ ተጠቂ በሆኑ ሀገራት በተለይ ታዳጊ ሀገራት ላይ ትልቅ የካርበን ክሬዲት ኢንቨስትመንት በማድረግ የአየር ንብረት ለውጥን ለመቀነስ እና ግሪንሃውስ ጋዝ ኢሚሽኖችን ለማስወገድ ሁሉም ሀገራት እንግዲህ በኮሚትመንት ደረጃ ከበፊቱ በተሻለ ቃል የገቡበት ሁኔታ እና የተሻለ ተስፋ የምንጠብቅበት ኮንፈረንስ ነው ብዬ አስባለሁ።
አቶ አበባየው በጣም ነው የማመሰግነው። በተለይ ካርበን ክሬዲት ምንድን ነው? በተለይ ደግሞ ለአፍሪካ ሀገራት ኢትዮጵያን ጨምሮ እንዲሁም በአፍሪካ ሀገራት በአየር ንብረት ቀውስ ቀጥተኛ ተጠቂ ለሆኑ አርሶ አደሮች እና አርብቶ አደሮችን የመሳሰሉ የህብረተሰብ ክፍሎች ምን ጥቅም አለው በሚል ሀሳብ ላይ የተወያየ ነው። ጊዜዎትን ሰጥተው ከኛ ጋር ለነበሩት ጊዜ በጣም ነው የምናመሰግነው።
እኔም በጣም አመሰግናለሁ።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ የምትገኙት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voaamharic የፌስቡክ ገጻችን ነው። #voaamharic የትዊተር መገኛችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችንም እንዲሁ ዓለም አቀፍና አህጉራዊ ይዘት ያለው ነው። አዲሱን የቀዝቃዛ ጦርነትና አፍሪካ የገባችበትን አጣብቂኝ ይቃኛል።
ወደዚያ ከማለፋችን በፊት ግን አድማጮቻችንን በአንድ ሙዚቃ ዘና አድርገን መመለስ አለብን። ስለዚህ የዳዊት ጽጌን እትቱ በረደኝ ሙዚቃ ጋብዘን ብንመለስስ? ሊሊ
ደስ ይለኛል። እንግዲህ እኔም እንደምታይኝ በርዶኝ እትት እያልኩ ነው። ስለዚህ በሰበቡ ሙዚቃው ሞቅ ያደርገናል።
Naftko tish kiram tu, ይዞት ገባው
ሩሲያና ዩክሬን ወደ ጦርነት ከገቡ ወዲህ በሩሲያና በምዕራብ ዓለም መካከል ያለው ልዩነትና መካረር እየሰፋ ሄዷል። ይህ በተለይ ደግሞ በአፍሪካ ላይ ባላቸው ልዩ ፍላጎት ላይ መንጸባረቅ ጀምሯል። አንዳንድ ተንታኞች እንደውም አፍሪካ ዳግም በቀዝቃዛው ጦርነት ውስጥ የነበረው አይነት አጣብቂኝ ውስጥ እየገባች ነው ይላሉ።
ትክክል ነው። ተከታዩ መሰናዷችንም ቻይናን ጨምሮ የዓለም ሀያል አገራት የበላይነት ለማግኘት የሚያደርጉት ፍልሚያ ለአፍሪካ ምን አንድምታ አለው የሚለውን የሚተነትን ነው። በዚህ ዙሪያ አሜሪካ በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑትን ፕሮፌሰር ጌታቸው መታፈሪያና ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህር በአፍሪካ ቀንድ ዙሪያ በርካታ ጥናት ያካሄዱትን ፕሮፌሰር አንፊልስ ጄራልድ አነጋግረሽ ወዳጠናቀሽው ዘገባ እንለፍ።
በጥር ወር በምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የተካሄደውን የመንግስት ግልበጣ ተከትሎ ስልጣን የያዘውን ወታደራዊ መንግስት ለመደገፍ ሰልፍ የወጡ ሰዎች የሩሲያን ባንዲራ ሲያውለበልቡ ታይተዋል። አንዳንዶች ሀገራቸው ከፈረንሳይ ጋር ያላትን አጋርነት ትታ ፊቷን ወደ ሞስኮ እንድታዞርም መንግስታቸውን ጠይቀዋል።
We don't want no more friends. We are here because we need
ፈረንሳይን ከዚህ በኋላ አንፈልግም። እዚህ መጣነው ሩሲያን እንድትከላከልልን ስለምንፈልግ ነው። ፈረንሳይ እንዲሳካልን ያደረገችው ምንም ነገር የለም።
በመካከለኛው አፍሪካ ሪፐብሊክም እንዲሁ መንግስት ከታጣቂዎች ጋር ለሚያደርገው ውጊያ የሩሲያ ተዋጊዎች ድጋፍ መስጠታቸውን ተከትሎ የራሽያ ኃይሎች አንዲት ሴትና ልጇን ሲያድኑ የሚያሳይ ሐውልት በዋና ከተማው እንዲቆም አድርገዋል። እነዚህ ሁኔታዎች ሩሲያ ከቅርብ ዓመታት ወዲህ ከአፍሪካ ሀገራት ጋር ያላት ግንኙነት እያደገ መሄዱን ማሳያ ናቸው። በተለይ ሩሲያ በዩክሬን ላይ ያደረገችውን ወረራ ተከትሎ በምዕራቡ ዓለም የተጣለባትን ማዕቀቦች ተከትሎ ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር መሪዎቿ በተደጋጋሚ ወደ አፍሪካ መመላለስ ጀምረዋል። ይህ ያሳሰባቸው የምዕራቡ ዓለም ሀገራትም እንዲሁ ከአፍሪካ ጋር ያላቸውን ግንኙነት እንዳዲስ ለማጠናከር እየሞከሩ ነው። ለምሳሌ ዩናይትድ ስቴትስ ከፍተኛ ባለስልጣኖቿን ወደ ተለያዩ የአፍሪካ ሀገራት እየላከች ሲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በነሐሴ ወር ወደ ደቡብ አፍሪካ፣ ኮንጎና ሩዋንዳ ባደረጉት ጉዞ መንግስታቸው ከአፍሪካ ጋር የሚኖረውን ግንኙነት ለማደስ ያወጣውን የአፍሪካ ፖሊሲ አስተዋውቀዋል። ፖሊሲው በእኩልነት ላይ የተመሰረተ ግንኙነትን እንደሚያበረታታም ገልጸዋል። የፖለቲካ ተንታኞች ታዲያ ሩሲያና ዩናይትድ ስቴትስ ከአፍሪካ ጋር የሚኖራቸውን ግንኙነት ለማጠናከር እያደረጉት ያሉትን ይህን ፉክክር የቀዝቃዛው ጦርነት እንደገና የመቀስቀሱ ምልክት አድርገው የሚመለከቱት ሲሆን አፍሪካ ለሀያላኖቹ ሀገሮች የጥቅም መረማመጃ እንደሆነች ይገልጻሉ። አሜሪካን ሀገር በሚገኘው ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ
አፍሪካ ሁልጊዜ የሌላ አገራት ጥቅም ማራመጃ ነች። ለጥቅም ለፍላጎቶቻቸው ማሟያ ነው የሚፈልጓት እንጂ እርግጥ አፍሪካን ፈልገው አፍሪካን ወደው አይደለም። ጥቅማቸው ማለት እንደው ከታሪክ ጀምሮ በዚህ በኢንዱስትሪያል ሬቮሉሽን ጊዜ ጀምሮ ወደ አፍሪካ የመጡትና አፍሪካን የተቀራመቷትም የአፍሪካን አንጡራ ሀብት በመፈለግና የአንጡራ ሀብት ደግሞ ለኢንዱስትሪያል ሬቮሉሽን ያካሄደ ነገር ነው። የስኳሩ የጥጡ የዚህ ሁሉ ከአፍሪካ ሀገር ስለሚመረት እሱን አስፈልጋቸው እና ሲፈልጉት ነው እንትን የሚሉትም። አሁን በቀዝቃዛ ጦርነት ጊዜ የርዕዮተ ዓለም ልዩነት ነበር በምስራቁና በምዕራቡ መካከል እና በዛ መካከል እንግዲህ የኃይል አሰላለፍ ዶሚኖ ቲዮሪ የሚሉት አለ። የኃይል አሰላለፉን ለማስተካከል አሜሪካም ምዕራቡም ሀገር ወደ አፍሪካ አውሮፓ ማነው ራሽያም ሶቪየት ዩኒየን በዛ ጊዜ በርዕዮተ ዓለም ምክንያት ወደ አፍሪካ መጣች እና አንዱ አንዱን ለማሸነፍ ተብሎ ነው። እርግጥ ጥሩ ታሪክ አላቸው ሶቪየት ዩኒየንም።
ካናዳ በሚገኘው ባልሲሊ ዓለም አቀፍ ግንኙነቶች ትምህርት ቤት መምህርና በአፍሪካ ቀንድ ዙሪያ በርካታ ጥናቶችን ያካሄዱት ፕሮፌሰር አን ፊልስ ጀራልድ እንዲሁ አፍሪካ የተፈጥሮ ሀብት ብቻ ሳይሆን ከፍተኛ የሰው ኃይል ሀብት ያላት በመሆኗ በምስራቁም ሆነ ምዕራቡ ዓለም ከፍተኛ ተፈላጊ መሆኗን ያሰምሩበታል።
Our natural resources are variable, especially the natural resources that are needed to
አፍሪካ በተለይ ዓለምን አሁን ተፈላጊ ወደ ሆነው አረንጓዴና ንጹህ ዓለም ወደፊት ለማሻገር የሚችሉና ኢኮኖሚው በዋናነት የሚፈልጋቸው የተፈጥሮ ሀብቶች አሏት። ለምሳሌ ሊቲየምን የመሳሰሉ ማዕድኖችና ውሃ። የስነ ምድር አጥኚዎችና የአየር ሁኔታ ተንታኞች ወደፊት ከፍተኛ የውሃ እጥረት እንደሚያጋጥም ይናገራሉ። አሁን በተለይ በምስራቅ አፍሪካ ሀገሮች ድርቅ ውስጥ ያሉ ቢሆንም አብዛኛው የውሃ ሀብት በተለያዩ የአፍሪካ ሀገሮች ነው የሚገኘው። ብዙዎቹ የአፍሪካ ሀገሮች ደግሞ ከህዝባቸው 70% የሚሆነው ከ30 ዓመት በታች ነው። ይህ ደግሞ ወደፊት የሚያሻግር የሰው ሀብት የሰው ኃይል ነው።
ቀደም ሲል በ20ኛው ክፍለ ዘመን በሶቪየት ህብረትና በምዕራብ ዓለም መካከል የታየው ቀዝቃዛ ጦርነት በዋናነት በርዕዮተ ዓለም ልዩነት ላይ የተመሰረተ ሲሆን አሁን የሚታየው ግን መልኩን የቀየረ እንደሆነ ፕሮፌሰር ጌታቸው ያስረዳሉ።
ራሽያ እንዳልኩት ምዕራቦቹ በተለይም ዩናይትድ ስቴትስ ራሽያ እንድትገለልና በተባበሩት መንግስታት ዘንድ አጋዥ እንዳታገኝ ዘመድ እንዳታገኝ ለማድረግ ስለተሞከረ ያንን እንግዲህ ለማኮላሸት በማለት የውጭ ጉዳይ ሚኒስትሩ የአሜሪካም በኋላም ደግሞ እንደዚሁ ላቭሮቭ የራሽያ ውጭ ጉዳይ ሚኒስትሩ ያንን ግፊት ለመፍጠር ለመቋቋምና አፍሪካ በተባበሩት መንግስታት ላይ ድምፅ ሲሰጡ ከእሷ ጋር እንዲሆኑ ለማድረግ ደዛ ነው በብዛት ያሉ። እርግጥም ሆኗል። በዛ ምክንያት ነው እንግዲህ አሁን ያንን እንትን የሚሉት። ሌላም ጉዳይ አለ። አሁንም ቢሆን የአፍሪካን ድምጽ በዩናይትድ ኔሽንስ በተባበሩ መንግስታት ድምጹን ብቻ ሳይሆን የሚፈልጉትም አሁንም ቢሆን ሸቀጣቸውን ማራገፊያ ይፈልጋሉ። ጥራጥሬ ነገሮችን እነዚያን ነገሮች ሊያመርቱ ይፈልጋሉ። ኢኮኖሚያቸው የአሜሪካም የራሽያም የዓለም በሞላ በኮቪድ ምክንያት ከዛ በኋላ ደግሞ በዚህ በዩክሬን ጦርነት ምክንያት የአሜሪካ እና የዓለም ኢኮኖሚ የኢትዮጵያ የአፍሪካ በሞላ ተናግቷል። እንደ ድሮ ሊመለስ አይቻልም እና ያን እንዴት አድርገን እናሰራራለን ለማለት እና አንዱ አንዱን አብልጦ ጎትቶ ሌላ አንዱ ሀያል መንግስት ሌላኛው ሀያል መንግስት ጎትቶ ወይንም ጥሎ ጥቅም ለማግኘት ሲባል ነው።
በቀደመው ቀዝቃዛ ጦርነት ይታዩ የነበሩ የርዕዮተ ዓለም አመለካከት ልዩነቶች አሁንም መቀጠላቸውን የሚያሰምሩበት ፊትዝጀራልድ እንደ አዲስ ያገረሸው ቀዝቃዛ ጦርነት ግን በዋናነት በኢኮኖሚ ጥቅም ላይ የተመሰረተ ነው ይላሉ።
It is a new Cold War that it is a new economic Cold War.
አዲሱ ቀዝቃዛ ጦርነት የኢኮኖሚ ጦርነት ነው። የተፈጥሮ ሀብትን ለማግኘት የሚደረግ ሩጫ። አብዛኞቹ የምዕራብ ሀገሮች ወደ ንጹህና አረንጓዴ ኢኮኖሚ ለመሸጋገር የሚያደርጉት ጥረት በተለይ የፖለቲካ ስልጣንን ከማስጠበቅ አንጻር በርካታ ችግሮችንና መከፋፈሎችን ፈጥሯል። መካከለኛ ገቢ ላለው የህብረተሰብ ክፍል የኢኮኖሚ አጀንዳ ለሚደረገው ጥረት ወደ አረንጓዴ ኢኮኖሚ መሸጋገር የግድ መሆኑን ያመለክታል። ያ በአፍሪካ ላይ ተጽዕኖ አለው።
በዚህ በአዲሱ ቀዝቃዛ ጦርነት አፍሪካን መፋለሚያ መድረክ ያደረጓት በቀድሞ ሶቪየት ህብረት ፈርጣማ ክንድ የነበራት ሩሲያና አሜሪካ ብቻ አይደሉም። ቻይና፣ ህንድ፣ ጃፓንና ብራዚልን የመሳሰሉ ሀገራትም እንዲሁ ከአፍሪካ ጋር የነበራቸውን የቀደመ ግንኙነት ለማጥበቅ ወይም እንደ አዲስ ለመመስረት የሚጠሩ ሀገራት ናቸው።
ቀዝቃዛ ጦርነት የሚባለው እውን ቀዝቃዛ ጦርነት መጥቷል መልኩን በመቀየር ድሮ በሁለት ጎራ በርዕዮተ ዓለም በዴሞክራሲ እና በካፒታሊዝም እና በሶሻሊዝም እና በዴሞክራቲክ ፕሪንሲፕል በሚመሩ በሁለቱ አቀንቃኞች መካከል ብቻ ነበር የተከፋፈለው። ምንድነው የሁለትዮሽ አከፋፈል ነበር በዓለም ላይ የነበረው ባይፖላር የሚሉት በፈረንጅኛ። አሁን ደግሞ የመልቲዮሽ ማለት ብዙ የሆኑ ክፍፍል ኃይሎች ተፈጥረዋል። ድሮ ሁለት ጎራ ነበረ የምዕራቡና የምስራቁ። አሁን አዳዲስ መንግስታትም መጥተዋል። መልታይፖላር ሆላል ዓለም
በአፍሪካ ቀንድ ላለፉት 40 ዓመታት ያልታየ ድርቅ በሚሊየን የሚቆጠሩ ሰዎችን የረሃብ አደጋ ላይ ጥሏል። የሩሲያና የአፍሪካ ባለስልጣናት በቅርቡ ወደ አካባቢው ባደረጉት ተደጋጋሚ ጉዞ ደግሞ ለተከሰተው የምግብ እጥረት እርስ በርስ ተወነጃጅለዋል። የነዚህ ሀገራት አይን በአካባቢው ማንዣበብ በተለይ በድርቅና በተለያዩ ቀውሶች ለተጠቁት ሀገራት ምን ትርጉም አለው ለሚለው ጥያቄ ፕሮፌሰር ጌታቸው ሲመልሱ
በኢኮኖሚ በኩል በፖለቲካ በኩል በጂኦግራፊ አቀማመጥ በሆርን ኦፍ አፍሪካ በዚህ የአፍሪካ ቀንድ አካባቢ አሁን ጅቡቲ ለቅርጫ ያቀረበች ሀገር ሆናለች። ሁላቸውን ተሰብስበው እዛ ላይ መርከባቸውን ኃይላቸውን ቻይና ሳትቀር ጃፓንም እየመጣች ነው። ሁላቸውም እዛ ላይ አሰብስበው የተቀመጡ ነው እና ጅቡቲ እንዲያው በዚህ ሁሉ ኃይል ተውጣ ምሰጥ ማገር ትመስላለች። እና የኢኮኖሚ የፖለቲካ በዩናይትድ ኔሽን የሚደረገው የጂኦፖለቲካ ፍትጊያ እነዚህ ተደማምረው አሁን የርዕዮተ ዓለም ብቻ ሳይሆን የኢኮኖሚ ጥቅምም የስትራቴጂ ጥቅምም ሌላ ደግሞ አንዱን ለአንዱን ልብለት ከማለት በራሳቸው በሚደረገው ፉክክር አፍሪካ ሬል ለቅርጫ ቀረበች አህጉር ሆና ተገኝታለች።
በእንደዚህ አይነት ዓለም አቀፍ የኢኮኖሚና የስትራቴጂክ አቀማመጥ ወይም ጂኦፖለቲክስ ፉክክር ውስጥ አጣብቂኝ የገቡት የአፍሪካ ሀገራት ምን ማድረግ ይችላሉ ለሚለው ጥያቄ ደግሞ ፕሮፌሰር ፊትዝጀራልድ መፍትሄው በአፍሪካ ህዝቦች እጅ መሆኑን ይገልጻሉ።
Educated societies are better at managing their own natural.
የተማረ ህብረተሰብ የራሱን የተፈጥሮ ሀብት የመቆጣጠር አቅም ይኖረዋል። የራስን የተፈጥሮ ሀብት መምራት ካልተቻለ በር ላይ እነዚህን ሀብቶች ሊቆጣጠሩ የሚፈልጉ በርካታ ተጫዋቾች ተሰልፈው ቆመዋል። በተለይ ደግሞ በተፈጥሮ ሀብት እጅግ የበለጸጉ ሀገራት ከሆኑ ስለዚህ ለአፍሪካ ሀገሮች መረጋጋትና የተማረ ማህበረሰብ መኖር ትልቁና ዋናው ቁልፍ ነገር ነው። ያሉትን ሀብቶች በሚፈልገው መንገድ ጥቅም ላይ ማዋል የሚችል እውቀትና ብቃትም እጅግ አስፈላጊ ነው። ይህ የሚያመለክተው ትምህርት ምን ያህል አስፈላጊ መሆኑን ነው። ከዚያ በተጨማሪ ደግሞ መረጃ ለአንድ ሀገር እንደ ኃይል ምንጭ ሆኖ ያገለግላል። ግን እነዚህ ሁሉ ያለ ጥሩ ፖሊሲዎች፣ ያለ ጥሩ ስትራቴጂዎችና በወረቀት ላይ ያለውን ወደ ተግባር መለወጥ የሚችል አቅም ትርጉም የላቸውም።
በዚህ የሚስማሙት ፕሮፌሰር ጌታቸው አፍሪካ ሳትወድ ከገባችበት አጣብቂኝ ለመውጣት ጠንካራ አመራር ሊኖራት እንደሚገባም አስመረውበታል።
አሁንም ለአፍሪካ የሚበጀው ቋሚ ዘለቄታ ያለው እርዳታ ማድረግ ነው። ዝም ብሎ ለጊዜው ረሃብ ሲነሳ፣ ድርቅ ሲመጣ ያችን ብቻ እንደ እሳት አደጋ መሯሯጡ ዋጋ የለውም። ጠመንጃ መስጠቱ ዋጋ የለውም። ብልሃት ማስተማሩ፣ የውሃ መስኖ ማስተማሩ፣ እንዴት አድርገው አፍሪካኖች ራሳቸው እንዴት እንደሚቋቋሙ፣ የዚህ የአየር ለውጥን ከሌሎቹ ጋር ሆነው እንዴት አድርገው ሊታገሉ እንደሚችሉ፣ እንዴት አድርገው አርሰው የተሻለ ኢሪጌሽን አስተምረው የተሻለ ኑሮ እንዴት እንዲማሩ እርዳታ እዛ ላይ ማድረጉ ነው። ይሄ በፍልስፍናው በኩል ከስር የተነሳ እድገት ይባላል። ዲቨሎፕመንት ፍሮም ቢሎ፣ ውሃ ላይ ገንዘብ፣ ንጽህና ላይ ማፍሰስ፣ ሴቶች ሲወልዱ እንክብካቤን እዛ ላይ ማስቀመጥ ነው እንጂ ዝም ብሎ የታንክ ጋጋታ፣ የአውሮፕላን ጋጋታ፣ የዚህ ቤተ መንግስት የመስራት ጋጋታ ለአፍሪካ ምንም ዋጋ የለውም። እሱ ብልጭልጭ የሆነ የሚታይ ነገር ነው። አፍሪካኖቹን ግን ለዛሬ የሚታይ ነገር እንጂ ለገ ምግብ ሊሆን አይችልም።
የቀድሞ ቀዝቃዛ ጦርነት ከዓመታት ፍልሚያ በኋላ በምዕራብ ሀገራት የበላይነት ተጠናቋል። በርካታ ሀገራት ተዋናይ የሆኑበት አዲሱ ቀዝቃዛ ጦርነት ደግሞ በማን ድል አድራጊነት እንደሚጠናቀቅ ወይም ምን አይነት ታሪካዊ ክስተቶችን ጥሎ እንደሚያልፍ በጊዜ ሂደት የሚታይ ይሆናል። ተከታዩ መሰናዷችን በዩናይትድ ስቴትስ በተለይ ደግሞ በዋሽንግተን ዲሲ እና ዙሪያ በሚገኙ የቨርጂኒያ እና ሜሪላንድ ግዛቶች በሚኖሩ ትውልደ ኢትዮጵያውያን እና አሜሪካውያን ማህበረሰብ ዘንድ ታዋቂ የነበሩትና ህዳር 5 ቀን በድንገት ህይወታቸው ያለፈውን አቶ ተፈራ ዘውዴን ህይወት የሚዳስስ ነው።
ልክነሽ ሊሊ፣ አቶ ተፈራ በዚህ አካባቢ በጣም የሚታወቁበት የዱከም ኢትዮጵያውያን ምግብ ቤት ለረጅም ዓመታት ማህበረሰቡን አገልግሏል። እንደ ሲኤንኤን፣ ዩኤስኤ ቱዴይ፣ ባልቲሞር ሰን የመሳሰሉ የአሜሪካ መገናኛ ብዙሃንም አገራቸውን ባህላዊ ምግብና መስተንግዶ አስደንቀው ማስጠራታቸውን ተከትሎ ሰፊ ሽፋን ሰጥተው ዘግበዋቸዋል።
አሁን እንግዲህ ዳሪ አቶ ተፈራ በዚህ በዋሽንግተን ዲሲና አካባቢው ብቻ ሳይሆን በኢትዮጵያም አዲስ አበባ ላይ ዮሊ በተሰኘው ሆቴላቸው ይታወቃሉ። እንዳልከው ባለም አቀፍ መገናኛ ብዙሃን ሳይቀር በታታሪ ሰራተኛነታቸው፣ በስነ ምግባራቸው፣ በተለይ ደግሞ የሀገራቸውን ባህልና ታሪክ በማስተዋወቅ ረገድ መስክረውላቸዋል። ህልፈታቸውን ተከትሎ የዘገበው እዚህ ዩናይትድ ስቴትስ የሚገኘው ኤንፒአር የሬዲዮ ጣቢያም አሻራቸውን ጥለው ያለፉ ብሏቸዋል። አንተም ዳሬ እንግዲህ የአቶ ተፈራን የቅርብ ሰዎች አነጋግረህ ህይወታቸውን በስፋት ልታስቃኘን ተዘጋጅተሃል። ወደዛው እንለፍ። ሃሌሉያ
ሰኞ ማለዳ ህዳር 5 2015 ዓመተ ምህረት ከዚህ ዓለም በሞት ለተለዩት በዋሽንግተን ዲሲ ትውልደ ኢትዮጵያ ማህበረሰብ ውስጥ ትልቅ ስምና ስፍራ የነበራቸው የዱከም ሬስቶራንት ባለቤት አቶ ተፈራ ዘውዴ የቀብር ስነ ስርዓት በሜሪላንድ ተፈጽሟል። ጸሎተ ፍትሃቱ የተካሄደው በደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሜ ህዳር 10 ቀን 2015 ዓመተ ምህረት ነበር። አቶ ተፈራ ማን ነበሩ?
እንግዲህ በእውነት ኮሚኒቲያችን አንድ ትልቅ ሰው ነው ያጣው ብዬ ነው የማስበው። ጊዜው መጥፎ ሆኖ በአጋጣሚ የተፈራን ስራዎችና ለኮሚኒቲው የሚያበረከተውን ድጋፍ አስመልክቶም የእሱንም ሽኝትም ወይ ደግሞ የወደፊትም ህይወቱን ለሌሎቹ ለመዘከር በእውነት የተለየ ዝግጅት መደረግ አለበት ብዬ ነው የማስበው። ምክንያቱም ለብዙዎች ሰዎች እንጀራም የከፈተ ድጋፍም ያደረገ ምልክትም የሆነ ለብዙ አመት ነው እና እንደው ወደፊት በፊት የሱን ስም የሚያዘክር ስራዎች ተነስተው ለሌሎች ምሳሌ መሆን የሚችል ሰው፣ የቢዝነስ ሰው፣ ለኔ ወንድም፣ ጓደኛም፣ ካስተመርም እና እንዲሁም ደግሞ የቢዝነስም ቪዥን ሁሉ ላይበት የቻልኩትን ትልቅ ሰው ነው ብዬ ነው የማስበው። ለሌሎችም እንደዚህ ይሆናል ብዬ አስባለሁኝ።
ይህን ያሉት ሎሬት አስደሳች ደበበ የስነ ጥበብና የሶፍትዌር ባለሙያ ናቸው። ከአቶ ተፈራ ጋር ለረጅም ዓመታት አብረው መስራታቸውን ይገልጻሉ።
ከ18 ዓመት በላይ እንተዋወቃለን። ጥበብ ስቱዲዮን ከመሰረትኩኝ ጀምሮ እንተዋወቃለን ከተፈራ ጋር።
አቶ ተፈራ እንዴት ነው የሚገልጿቸው?
ተፈራ በጣም ቅን እና ጥሩ ሰው ነው። ለኔ በነበረን የስራ ቆይታ ጊዜ የተለያዩ ፕሮጀክቶች ላይ ስንወያይ በቀንም በሌሊትም በጉዞም ላይ በነበረበት የተለያዩ ሀገሮችን ሲጓዝ በአብዛኛውን አብሬው ለመስራት እድል አጋጥሞኝ ባየሁት ለሰው ቀና አሳቢ፣ እንዲሁም ለእኔም ለራሱ ፕሮጀክቶች ላይ ራሱ እንዴት ሆኖ ሰፖርት ማድረግ እንደሚችል እና እንደሚደግፈኝ የሚያሳየኝ የነበሩት ሁኔታዎች ለየት ያለ ሰው ነው ለእኔ በህይወቴ በዚህ ስራ ላይ ካጋጠሙኝ ሰዎች እና ቀና ሰው ለስራው በጣም የተጋ ቀን ከሌሊት አብረን በምንሰራበት ጊዜ ያየሁት።
እኚህ ደግሞ የበርካታ ድምፃውያንን የፊልምና መሰል ስነ ጥበብ ስራዎችን በማሳተምና በማሰራጨት የሚታወቁት የናሆም ሪከርድስ ባለቤት አቶ ኤልያስ ፍቅሩ ናቸው። አቶ ተፈራ ለእኔ ድርጅት እዚህ መድረስ ትልቁን ስፍራ የያዘ ሰው ነው ይላሉ።
ተፈራ ጋር የምንተዋውቀው በ2000 ዓ.ም ገደማ የናሆም ሪከርድን ኒውዮርክ ላይ መስርቼ ስቱዲዮዎች በማከፋፍልበት ሰዓት ኒውዮርክ እየመጣው ነበረ ዲሲ ለኮሚኒቲው ማከፋፍለው እና ተፈራን ያገኘሁት የዛን ጊዜ ነበረ። በጣም በጣም ወርቅ የሆነ ሰው እኔ አላውቀውም። የመጀመሪያ ጊዜ ነው የተዋወቅነው። ካገኘሁበት ጊዜ ጀምሮ እንግዲህ እስከ ዛሬው ጊዜ ድረስ ከተለየን ጊዜ ድረስ በጣም ጥሩ ወዳጅ፣ የዋ ለእኔ ለድርጅቴ እዚህ ቦታ መድረስ ትልቁም ቦታ የያዘ ሰው ነው ብዬ የማምነው።
አቶ ኤልያስ አቶ ተፈራን ለመግለጽ ቃል የተቸገሩ መስለዋል።
ተፈራ ከኒውዮርክ ድረስ መቼ ስራዎችን ሳካፍል በደስታ ነበር የሚቀበለኝ። የሳንቲም የመክፈል እንኳን የስስት የሌለበት ከራሱ አሳልፎ ይሰጠኛል። በኤልያስ አሁን የለህም ስትመጣ ወይም ትታደርጋል ሲዲዎችን አስቀምጠ እኛ ፑሽ እናደርግላለን እረዳሃለን ሲለኝ የነበረና እዚህ ቦታ ላይ እንድደርስ ያደርገኝ በጣም ትልቅ ወዳጅ ተፈራ በጣም ልዝ ካደረግኳቸው ሰዎች ውስጥ አንዱ። በጣም በስራ ጠንካራ፣ ስራን ያስተማረኝ፣ እንድሰራ ይመክረኝ፣ ያበረታታኝ የነበረ ሰው። ለተፈራ ቃል የለኝ። ሬሊ ሳጣው በጣም ነው ያዘንኩ። በጣም ትልቅ ሰው ቃል የለኝ ስለሱ እንዲህ ብሎ ለማውራት። አይደል ነው ቨሪ ስፔሻል ፐርሰን። በጣም ትልቅ በጣም ነው ያጣን። በጣም ነው የሚስም አደረገው።
ከአርቲስቶች ጋር የቀረበ ግንኙነት ያላቸው አቶ ኤልያስ ዲሲ መጥቶ ከተፈራ ጋር ያልሰራ አርቲስት ማን ነው ብለው ይጠይቃሉ።
ከተመሰረተበት ጊዜ እስካገኘሁበት ጊዜ ድረስ ለኢትዮጵያን አርቶች በቃ አይን የሆነ ሰው ተፈራ ጋር ዲሲ ላይ መጥቶ ተፈራ ጋር ያልሰራ አርቲስት ብዙም የማውቀው የለም። በአብዛኛው አርቶች እዚህ መጥተው በሚቀመጡበት ሰዓት በደስታ ተቀብሎ ደሞዛቸውን ከፍሎ ምግባቸውን አብልቶ ሲቸገሩ ረድቶ ለአርቲስቱ በጣም ደጋፊ የነበረ ሰው ነው። ብዙ አርቲስቶች እሱ ጋር ሰርተዋል። ብዙ አርቶች ደግፈዋል። አንድ አርቲስት አልበም ሰርቶ ሲመጣ ተፈራ ስፖንሰር ያልሆንልለት አታላቸው። እኛ ሲዲዮ ስናወጣ ልናሳትም ስንል ተፌ እንደዚህ ነገር አለ ስፖንሰር አታረገን ለማሳተሚያ ለሬዲዮ ሂደር በቃ እጁን ነው የሚዘረ ለነጋ ያለ በጣም ወርቅ ሰው ነው። በጣም የተለየ ሰው ነው። ለብዙ አርቲስቶች ባለውለታ ነው ተፈራ። እንግዲህ ዱከም ከተመሰረተበት ጊዜ ጀምሮ አይ ቲንክ የዛሬ 3-4 ዓመት ገደማ መሰለኝ ዘፈን ለጌው ማቆም ጀምሮ ከዛ ጀምሮ እንግዲህ ወደ 18 ዓመት ገደማ ኮንቲኒስ 4-5 ዘፋኞች እዚያ ቤት ለዛ ሰዓት ማታ ከ10 ሰዓት እስከ 3 ሰዓት ድረስ ለሚደረግ ዝግጅት 4-5 አርቲስቶች አሉ። በአንድ ሙሉ ነው ያን ሁሉ እየከፈለ ያስተናግድ የነበረ ሰው ተጠቃሚ ነው ወይ አርቲስቶች ከሚያመጡ ነገር ሪሊ አይደለም። ግን በቃ አርቲስቱን መርዳት በጣም ይፈልግ ጥሩ ሰው ነው። በጣም ጥሩ ሰው ያንን ነው ማ
አቶ ኤልያስ የሰጡትን ምስክርነት ድምፃዊት ህብስት ጥሩነ የኖረችው ህይወት መሆኑን ታረጋግጣለች።
ከተፊ ጋር የምንተዋወቀው ያው ዱከም መሰራ ነበረ። ከም ሬስቶራንት 11 ዓመት ሰርቻለሁ። እንደ ቤተሰብ ማለት ነው። ቤተሰብ በቃ 11 ዓመት ረጅም ጊዜ ሰራው። በቤት ቢኖር ዱከም ሬስቶራንት ነው። ተፌ ጋ ነው። በጣም መልካም ሰው፣ ደግ ሰው ነበር ተፌ። በጣም እኔ አሁን ነበረ ብዬ ሳወራ ራሱ በእውነት በጣም ነው የማዝነው። በጣም ከልብ ሀዘኔ ጥልቅ ነው። እውነቴን ነው የምለው፣ ሳይታሰብ እንደዚህ መሆኑ እውነት እስካሁን አላምንም። እና
ብዙዎቹ አቶ ተፈራን የሚጠሩት ተፌ እያሉ ነው። ህብስትም የምትለው እንዲሁ ነው። ለመሆኑ እስኪ ዱከም ገብተሽ መጫወት የጀመርሽበትን አጋጣሚ አውጊልን የተባለችው ህብስት ተከታዩን መልሳለች።
ተፊ ጋር ያው ከዛም በፊት ነበረ በስራ ያናገረኝ እንድጀምር። በአጋጣሚ እኔ ደግሞ ሌላ አዲስ አበባ ሬስቶራንት ስራ ስለነበረ አልተመቸኝም ነበር ያው ባለኝ ጊዜ እዛ ስራ ስለነበር። ከዛ በኋላ ወልጄ ስራ አቁሜ ነበረ። በኋላ በቃ በቻልሽ ጊዜ ያለኝ፣ በዛ ጊዜም በጣም ቢዚ ነበርኩ። ሰኞ ብቻ ነው ተፊ የምችለው አልኩት። በቃ ሰኞ በቃ ሰኞ ሰኞ ጀምር ያለኝ፣ ሰኞን ጀመርን። ከዛ ሐሙስን ጨምር ይለኛል። ሰኞና ሐሙስ ነበረ መጀመሪያ ላይ ስሰራ የነበረው። በኋላ ላይ ያው እኔም አዲስ ስራ ሰርቼ ስለነበር ይቅርታ አልበም በጣም ቢዚ ስለነበርኩ ዊኬንዱን፣ እሱን ደግሞ ትንሽ ቀዝቀዝ እያለ ሲሄድ ዊኬንዱን በምትችይ ጊዜ በሚለው ደግሞ ዊኬንዱ ላይ ገባውኝ ማለት ነው። እንደዛ ነው አሰራር።
እዛ ስትሰሩ እንደ ትርፍ ሰዓት ስራ ነው የምትሰሩት ወይስ በሱ ብቻ መኖር የሚቻል ነበረ?
እንግዲህ በሙዚቃ ነበረ የምኖረው። በዛው ብቻ ሶስት ቀን በሳምንት አትሊስት ሶስት ቀን በሳምንት ስራ ነበረ እና በደንብ የምኖርበት ስራ ነበረ። ቤተሰብ ልጆቼን እንትን የምልበት ስራ ነው ተፌታ ስሰራ የነበረው። በሳምንት ሶስት ቀን እሰራለሁ።
አንዳንድ ቀን ስለሚያዋጣው ብቻ ሳይሆን እንደዚሁ አርቲስቶችንም ለመርዳትም ጭምር ነው የሚከፍልም የነበረው ለረዥም ጊዜ ይላሉ ሌሎቹ። እና
እንዴት ቢሆን እንደውም ይገርማል በጣም የሚለየው ተፌ ሆነ ሌሎቹም ወንድሙም አለጌቸው በጣም የሚለዩት እንደውም እስሎ ሲሆን ሞር ይንከባከቡናል። ሲቀዘቅዝ የሆነ የሚሰማን እኛም እንዳይሰማን እስሎ ነው ብለን እንትን እንዳንል፣ እንደውም ቢዚ ከነበረበት ጊዜ በተለየ መልኩ ነው እንትን የሚሉት። በደንብ ምን ይምጣ እንዳትጨነቁ፣ እንዳታስቡ እንደዚህ ሀፕን እስኖ እንኳን ሌላ ቦታ ሆኖ ሲዘጋ የተፌ ቤት አይዘጋም፣ ዱከም አይዘጋም። ቢፈለገ እኛም መቅረት እንኳን ብንፈልግ አትቀሩም ነው የሚለው እና እንሄዳለን። ክፍያም ሆነ ምንም ተጓሎ አቅም ጨምሮ ካልሰጠን
በረዶ ሲሆን ማለት ነው።
አዎ በረዶ ሲሆን ብዙ ጊዜ ቀድመው የሚዘጉ ሬስቶራንቶች አሉ። ገና በረዶ እንትን ሊል ነው ተብሎ በቃ በረዶ ስለሚኖር ሰው አይመጣም ብሎ የሚዘጉ እኮ ሬስቶራንቶች አሉ። ተፌ ጋር ጥሎ እኮ እንደዚህ እየተንሸራተትን እንሄዳለን። እዛ ገብተን እኮ ስራ የለም ሰው የለም፣ እኛን ነው የሚጋብዘን እኛን ነው ብሉ ጠጡ ተዝናኑ ብሎ ቤቱ አይዘጋም፣ በፍጹም አይዘጋም። ዱክ
ተፈራ የአርቲስቶችን አስቸጋሪ ጠባይ ያውቃል ትላለች ህብስት።
እና በነበረንም ጊዜ በጣም በቃ ተፌ ቤተሰቡ በአጠቃላይ የዘፋኝን ጸባይ የሚማወቅ ራሱ ቀላል አይደለም። የአርቲስቱን ጸባይ ጸባያችንን የተረዳ ቢኖር እስካሁንም እዚህ ሀገር ዲሲ ላይ እንደ ተፌ የለም። በቃ በአመላችን በአመል የአርቲስቱን አመል አውቆ ረጅም ጊዜ የተሰራበት ቤት ቢኖር ተፌ ቤት ነው። ሁሉ ነገር እንደ ልብ ሆኖ ማለት ነው። በጣም በቃ ገብቶት የአርቲስት ጸባይ እየገባው ቢኖር እሱ ነው። እስካሁን እኔ አላየውም ዲሲ ላይ ሰርቻለሁ የሰራውን አሁንም ግን በቃ ሰርተን እንኳን እንድንወጣ አይፈልግም። ሰራተኛ የኪችን ሰራተኛ ወጥቶ ከሆነ ራሱ ምግብ ገብቶ ሰርቶ እያጎረሰን ሁላችንንም አጉርሶን ነው። በቃ አይ በቃ እንትን ያልንም አይመስለውም። እና ተፌ ትንሽ የተለየ ለየት ያለ ሰው ነው። በጣም በጣም ደግ ሰው ነው።
በአንድ ጊዜ ምን ያህል ድምፃውያን ነበር የምትሰሩት? ለምሳሌ ሲያሰራችሁ
በጣም እኛ ጋር አሁን ስንሰራ አርብ ላይ አበበ ተካ፣ ሀና ሸንኩቴ፣ እንዳላድምቄ፣ እኔ ሆነን የምንሰራበት አለ። አንዳንድ ጊዜ ብዛየው ደምሴ፣ አበባ ደሳለኝ፣ አበበ ተካ፣ እኔ ሆነን የምንሰራበት አለ። ሀና ሸንኩቴ፣ ትዕግስት ፋንታውን፣ አቦነሽ የምትሰራበት ጊዜ ነበር። አቦነሽ አድነው፣ ብዙ ሌሎች ድምፃውያኖች ሁሉ በአንድ ምሽት ውስጥ አንዳንዴ አምስት ዘፋኝ አለ። የለም አሁን እንደዚህ እኮ የለም። የትም ቦታ አምስት ዘፋኝ ያደርጋል ተፌ። ሙዚቀኛም በክራር ቤዝ ጊታር አለ፣ ኪቦርድ አለ፣ እንደየንትኑ ያሳይ እና በተለያየ ቀን የተለያየ ዘፋኝ አራት አምስት ዘፋኝ አለ በየቀኑ። ከሰኞ ማክሰኞ ብቻ ነበረ ረ ባህልም የሚኖርበት ጊዜ አለ። ቀን በጊዜ የባህል ፕሮግራም የባህልን ባህላችንንም ያሳይ ነበረ። በጣም ተፌ ለነጮቹ ለውጭ ዜጎች በሙሉ ሁለት ቀን በሳምንት የባህል ፕሮግራም ነበረ። ባህላዊ ላይ ያው ተወዛዋዦች አሉ፣ ሶስት አራት ተወዛዋዥ አለ። የባህል ዘፋኞች የባህል የሚጫወቱ ነበሩ።
አቶ ተፈራ ከምግብ ቤታቸውም ውጪ በዋሽንግተን አርቲስቶችንና ስራዎቻቸውን ስፖንሰር በማድረግ እንደሚታወቁ አቶ ናሆም ይመሰክራሉ።
አዎ እኛ አሁን ለምሳሌ ያሉ ዝግጅቶች ሲኖሩ ኮንሰርትም የምናሳይ ነገር ከሆነ ቲያትር የምናሳይ ነገር ከሆነ የተለያዩ ዘፋኝ ከተማዎች ሲመጡ ስፖንሰር ይጠየቃል፣ እንጠይቀዋል። ለአንድ ስፖንሰር 1,000-2,000 ብር የሚከፍልበት ጊዜ ነበር። ዲሲ ላይ መጥቶ ኮንሰርት ለሚያደርጉት ከላይ እስከታች ድረስ ላሉት አርቲስቶች ስፖንሰር ያደርገ ነበረ። ሰው ምንም ወደኋላ ብሎ አያውቅም ተፈራ። ምንም በጣም የተለየ ሰው ነው። ብዙ ሰዎች የሚሰሩበታል።
ስፖንሰር የሚል ቃል የዱከም ልዩ መጠሪያ የሆነ ይመስል ብዙዎቹ የዋሽንግተን ዲሲ ማህበረሰባዊ ዝግጅቶች ላይ ለአመታት የአቶ ተፈራ ዘውዴ ምግብ ቤት ስም አብሮ ሲጠራ ኖረዋል። ንግድና ማህበረሰባዊ ኃላፊነትን ያጣመሩ ተፈራ ያን ሲያደርጉ መኖራቸውን የማስታወቂያ ስራዎችን የሚያቀናጁላቸው አስደሳች ይናገራሉ።
ኮሚኒቲው እንደ አይከን እንደ ምልክት ሆኖ የተቀመጠ ሰው ነው። በስራው በሚያደርጋቸው ጠቅላላ ድጋፎችና በብዙ ቦታዎች ላይ ዲሲ አካባቢ በተነሱ የኢትዮጵያውያን ኮሚኒቲ ዝግጅቶች ላይ በአብዛኛው ተሳታፊ ነው። እነዚህ የነን ፕሮፊት ዝግጅት በሚደረግበት ጊዜ፣ በቤተክርስቲያኖች ዙሪያ ላይ የሚደረጉ የተለያዩ እንቅስቃሴዎች ባሉ ጊዜ ሁልጊዜ ስፖንሰር ወደ እሱ ነው የሚጠየቀው። በምግብም ሆነ በቦታ ዝግጅት እንዲሁም ደግሞ ስፖንሰር ተደርጎ ደግሞ የተለያዩ ኢቬንቶች በሚዘጋጁበት ጊዜ፣ ትላልቅ ኢቬንቶች ባሉበት ጊዜ እሱ ነበር ቅድሚያ ስፖንሰርሺፕ የሚሄደው እና ለብዙዎቹ የአድቨርታይዝመንት ዲዛይኖችን እልክ ነበረ። ለመጋዚን ኒውስሌተሮች ላይ የሚወጡ አሉ፣ ባነሮች አሉ። ለኳስ ጨዋታዎች በሚካሄዱበት ጊዜ ትላልቅ ባነሮችን ሁሉ ተሰርቶ ለስፖንሰርሺፕ ይሄዳሉ እና ትላልቅ ገንዘቦች ነበር የሚያወጣው። የሚገርመው እኔ ዲሲ አካባቢ እንግዲህ ኦልሞስት አብዛኞቹን ቢዝነሶችን ብዙ ዲዛይኖችን ሰርቻለሁ እና እንተዋወቃለን ከአብዛኞቹ ጋር። ግን እንደ ተፈራ ግን በብዙ መልክ ለኮሚኒቲው የደገፈና ሙሉ ለሙሉ ደግሞ ለራሱን ቢዝነስም ቢሆን ኢትዮጵያንና ኮሚኒቲውን የሚያስጠሩ ነገሮችን ሲሰራ የነበረ ሰው ነው። በጣም ትላልቅ ገንዘቦች ለአድቨርታይዝመንት ሲወጡ ተመልክቻለሁ። ልክ ያለውም ኮንታክትም አድርጌያለሁ የአሜሪካም መጋዘኖች ላይ እንዲሁም ኢቬንቶችም ላይ ዱከም የኢትዮጵያን ምግብና ኢትዮጵያን የሚያስነሱትን ነገሮች ለማሳየት ትላልቅ ገንዘቦችን አውጥቶ ስፖንሰር ያደርግ ነበር። ብዙዎቹ እንዲሁም ሰዎች ስለሱ የሚናገሩ ሰዎች ከዚሁ ከስፖንሰርሺፕ እና ከሚያደርግላቸው ድጋፍ አንጻርም ነው የሚያነሱት። እኔ በአብዛኛው በስራ ላይ ነው የማየው፣ ግን ብዙ ሰዎች እርግጠኛ ነኝ ተፈራ እና ዱከም ሬስቶራንትን ከብዙ ዝግጅቶቻቸው ጋር አዲስ አካባቢ ላይ ሊያነሱት ይችላሉ በብዙ ጊዜ ብዬ ነው ማስብ።
ህይወት ታሪካቸው አቶ ተፈራ ዘውዴ መጋቢት 22 1948 አዲስ አበባ ውስጥ መወለዳቸውን ያስረዳል። ከአስር ወንድሞችና እህቶቻቸው ጋር ማደጋቸውን፣ በ1978 ወደ ዩናይትድ ስቴትስ ትምህርትና የተሻለ ህይወት ፍለጋ መምጣታቸውንም የተነበበው ታሪካቸው ይገልጻል። በዋሽንግተን ከዲስትሪክት ኦፍ ኮሎምቢያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተዋል። ከሁሉም በላይ እሳቸውን ማህበረሰባቸውንና አገራቸው ኢትዮጵያን ያስተዋወቀውን የዱከም ኢትዮጵያ ሬስቶራንት የከፈቱት በ1989 መሆኑን ተመልክቷል። እንዲሁም በኢትዮጵያ ዮዲትና ሊዲያ በተባሉ ሴቶች ልጆቻቸው የመጀመሪያዎቹን ሆሄያት በመውሰድ የሰየሙትን ዮሊ ሆቴልን ከፍተዋል። ከቅርብ ጊዜ ታሪካቸው እንኳ በኮቪድ-19 በአዲስ አበባ ችግር በተፈጠረ ወቅት ምርመራ ሕክምና እንዲያገኙ ከአስቴር በጎ አድራጎት ጋር በመተባበር ለ650 ግለሰቦች የቅድመ ምርመራን ሕክምና እንዲያገኙ ያደረጉ ሲሆን በየሳምንቱ በመመገብም ማገልገላቸው ተነግረዋል። አቶ ተፈራ ዘውዴ እንዲህ አድርጌያለሁ ለማለት አደባባይ የሚወጡ ሰው አልነበሩም ይባልላቸዋል። ለምሳሌ በስርዓተ ቀብራቸው ላይ እኛ የቀድሞ የኢትዮጵያ አየር ኃይል አባላት በአቶ ተፈራ ዘውዴ ህልፈት የተሰማንን ጥልቅ ሐዘናችንን ስንገልጽ ውስጣችን እያነባ ነው በሚል ከተነበበው ተከታዩ ይገኝበታል። ተፌ ከእያንዳንዱ አባላችን ጋር የነበረው ከግል ጓደኝነት አልፎ በበጎ ስራው ከማህበራችን ጋር በብዙ የተቆራኘ ወንድማችን ነበር። ማህበራችን ባደረገው እንቅስቃሴ በአብዛኛው ተፌ ከጎናችን ነበር። በዓለም ላይ ለተሰደዱ የቅድሞ አየር ኃይል አባላት እርዳታ ስናሰባስብ እርዳታው አልተለየንም። አቶ ተፈራ እስከ ቅርብ ጊዜ ድረስ አገራዊ ጥሪ ተቀብለው ወደ አገር ቤት ለገቡ የአየር ኃይሉ አባላት ነጻ የትራንስፖርትና የማረፊያ ስፍራ በማዘጋጀት ይረዱ እንደነበር የተነበበው ምስክርነት አስረድተዋል። አስደሳች እኚህን ሰው ማጣት አልነበረብንም ቢሉም ልናስባቸው ግን ያስፈልጋል ይላሉ።
በእውነት የተፈራ ከኛ ጋር ለመኖር ማለፍ ከቤተሰቡን ባሻገር ኮሚኒቲውና ለሀገር ስፔሻሊ ዲሲ አካባቢ ላለው ኮሚኒቲ በእውነት ትልቅ የሚያጎለን ሰው ነው ብዬ ነው ማስበው እና በልዩ ሁኔታ መታሰብ ያለበት ነው። ብዙ ኢትዮጵያውያን ባልነበሩበት ቦታ ላይ ባልነበሩበት ጊዜ ላይ ያንን የኢትዮጵያዊነትን ምልክት ያስቀመጠና ከህልፈተ ሞቱ ጊዜ ድረስ ምኑ ሲሰራ የቆየ ለብዙዎቹ እንጀራ የከፈተ እድል የከፈተ ለእኔ ራሱ ትልቅ ለቢዝነስ መተዋወቅ ትልቅ ሰፖርትን ያደረገኝ በብዙ መንገዶች ማለት ነው። ከቢዝነሱ ሪሌሽንሽፕም ውጪ ባሻገር ማለት ነው። እና ትልቅ ሰው ነው ተፈራ። በእውነት ትልቅ ስራን እየሰራ ባለበት ጊዜ ነው ይህንንም የሀዘን ዜና የሰማ ነው እና በጣም ቅን የነበረ ሰው ነበር ተፈራ።
አቶ ተፈራ ዘውዴ ከባለቤታቸው ህይወት ገብሩ ጋር ያፈሯቸው የሁለት ሴት ልጆች አባት ነበሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ በዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን ሰላም፣ ደህና ደሩ።